የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ቴዲ አፍሮ ረጅሙን ቀጠሮ አክብሮ
አሁን ረዘም ላለ ወቅት ተገኝቷል።
ከአሜሪካ ድምጽ ስቱዲዮ 10 የለመዳ ስቱዲዮ 53 ነው።
አሁን ስቱዲዮ 53 ስለ ህይወትና ስለ ሙዚቃ
እንዲሁም ወዲህ ወደ ዩናይትድ ስቴትስ ስለመጣበት ሽልማት እናወጋለን።
በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻልና አለመቻል። እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ይህ ግን ለምን ሆነ አይባልም፣ ሆኗል። እንዴት መሆን አለበት ነው። ምን ይሻላል?
በጥበብ ስራዎች መነጋገር ይቻላል ብለህ ታምናለህ?
በጥበብ ስራዎች መነጋገር ይቻላል።
እንበል እልልልል እናወድሳቸው። የኢትዮጵያ ልጆች የሲብ ምርጥ ናቸው።
በ1993 ዓመተ ምህረት በፈረንጆች አቆጣጠር ሲቀየስ አመሰራረቱ አክብሮትን የኢትዮጵያ ሀብት የሆኑትን ትልቅ ሙያ የሰሩትን በህይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱ ሰዎችም እንድናከብር በሚል
እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን።
አቶ አክሊሉ ደምሴና አቶ ተስፋዬ ኃይሌ መስራች የቦርድ አባላት ናቸው።
አቶ ቢኒያም ሙልጌታ ከድርጅቱ አዳዲስ ተተኪ የአመራር አባላት አንዱ ነው።
ድርጅቱ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት
በእንግሊዘኛው ምህጻረ ቃል ሲድ
ማህበረ ግዩራን ዘረ ኢትዮጵያ የአማርኛ መጠሪያው ነው።
የማለዳ ጅማሮውን ዛሬ የደረሰበትንና ብሎም ያለፉትን 25 አመታት ጉዞን መለስ ብለን መልከት እናረጋለን።
የነገ መንገዶቹንና አቅጣጫውንም ወደፊት በሚያሳየው መነጽር አቅርበን ለማየት እንጥራለን።
የመንገድ ነገር ብታነሳ አዲሱ ዛሬ መንገዳችን ከዋሽንግተን ዲሲ ጎዳናዎች ያሰጣን በንጉሥ ያክሊሉ የአዲስ አበባ ጥንቅር ብቻ ይመስላል።
ቀደም ብለን ያስተዋወቅነው ከአሜሪካ ድምጽ ቴሌቪዥን ስቱዲዮ የሚያቆየንን የቴዲ አፍሮን ቃለ ምልልስ ጨምሮ
የአየር በረራችን በዋሽንግተን ዲሲ አካባቢ የበረራ መስመሮችም ሰል እንጂ ቀልባችን ግን እንተ አድማጮቻችን ከያላችሁበት ለመድረስ ነው።
እናም ያክብሮትና የናፍቆት ሰላምታችንን በማስቀደም ማኮብኮብ ጀምረናል።
ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን።
ከእሁድ ግንቦት 27 2009 ዓ.ም የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲስ አበባና
አሉላ ከበደ ነን። ንጉሡ ታምሬ በምሽቱ አየር የሚናኙትን የእሁድ ድምጾች ያዋድድልናል።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳኝ ተሳዬ ነኝ። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ካለፉት 3 ወራት ወዲህ ብሪታንያ ላይ የተፈጸሙት 3 የአሸባሪዎች ጥቃቶች በከይሲው ጽንፈኛ የእስላማዊነት ርዕዮተ ዓለም የተሳሰሩ ናቸው ብለዋል። ባለፈው ቅዳሜ ለንደን ድልድይና ቦሮ ገበያ ላይ የተፈጸሙትን ጥቃቶች ለይተው ጠቅሰዋል። በሀገራችን ለአሸባሪነት ያለን ትዕግስት ከልኩ አልፏል። አሸባሪነትን ከህዝባዊ አገልግሎትና ከማህበረሰቡ ለይተን ለመንቀል ጠንክረን መስራት አለብን ብለዋል። በቃን የምንልበት ጊዜ ደርሷል ሲሉም የሀገሪቱ መሪ አስረግጠዋል። ለንደን ላይ በተፈጸመው ጥቃት 7 ሰዎችና 3 አጥቂዎች እንደተገደሉ፣ 40 ሰዎች ደግሞ እንደቆሰሉ፣ አንዳንዶቹ ከባድ ጉዳት እንደደረሰባቸው የለንደን የፖሊስ ጽፈት ቤት አስታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአሸባሪነት መታገል በሚመለከት ዓለም ፖለቲካዊ ትክክለኛነትን ማቆም አለበት ብለዋል። ለንደን ላይ የተፈጸመውን ጥቃት የአሜሪካ ፍርድ ቤቶች ከ6 ዋና ዋና የሙስሊም ሀገሮች የሚጓዙ ሰዎች ወደ አሜሪካ እንዳይገቡ ያወጡትን እገዳ እንዲፈቅዱ ጥሪ ለማድረግ ተጠቅመውበታል። በትዊተር ባስተላለፏቸው ተከታታይ መልእክቶች ዶናልድ ትራምፕ ለብሪታንያ ድጋፋቸውን ገልጸዋል። የለንደኑን ከንቲባ ነቅፈዋል። አሸባሪነትን ስለመታገል አበክረው ተናግረዋል። የጀርመን ቻንስለር አንገላ መርከል ለንደን ላይ የተፈጸመው ጥቃት አሳዝኖኛል አስገርሞኛልም ብለዋል። ድንበሮች ሳይገድቡን በሐዘንና በድንጋጤ አንድ ሆነናል በቁርጠኝነትም እንደዚሁ ሲሉ ዛሬ ባወጡት መግለጫ ምላሽ ሰጥተዋል። ማንኛውንም ያሸባሪነት አይነትን በመታገል በቁርጠኛነት ከብሪታንያ ጋር እንቆማለን ብለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ባለፈው ቅዳሜ በተፈጸመው ዘግናኝና የፈሪዎች ጥቃት ከቆሰሉት መካከል ፈረንሳውያን ይገኙባቸዋል ብለዋል። ፈረንሳይ ከብሪታንያና ከሚመለከታቸው ሀገሮች ጋር ሆና ባላት አቅም ሁሉ አሸባሪነትን መታገል ትቀጥላለች በማለት ተናግረዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲም ጥቃቱ ድንጋጤና ሐዘን ማስከተሉን ገልጸው አውግዘውታል። አሜሪካዊ ቱጃር ማይክል ብሉምበርግ በዓለም ደረጃ ከፍተኛ የአካባቢ ጥራት ብክለት ከሚያደርሱት ሀገሮች አንዷ የሆነችው ዩናይትድ ስቴትስ በኦፊሴል ደረጃ ባይሆንም እንኳን አሜሪካ በፓሪሱ ጉባኤ ላይ የገባችው ቃል እንዲከበር ለማድረግ ቆርጦ ተነስተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአየር ንብረት ለውጥን በሚመለከት አሜሪካ በፓሪስ ካደረገችው ስምምነት እንደምትወጣ ማስታወቃቸው ይታወሳል። ስምምነቱ ብዙ ገንዘብ ያስወጣል። የአሜሪካ የንግድ ተቋማት እስከ 2025 ዓመተ ምህረት ባለው ጊዜ ውስጥ በስምንት ዓመታት ውስጥ ማለት ነው 7 ሚሊዮን የስራ ቦታዎችን ያጣሉ በሚል ነው ትራምፕ እርምጃውን የወሰዱት። የኒውዮርክ ከተማ ከንቲባ የነበሩት ቢሊዮነር ብሉምበርግ ታዲያ የአየር ንብረት ለውጥን አስመልክቶ የተባበሩት መንግስታት ድርጅት ለቀየሰው መሰረተ ሐሳብ መሳካት ሲሉ እስከ 15 ሚሊዮን ዶላር ለመስጠት ቃል ገብተዋል። ይህ አገልግሎት ሀገሮች በፓሪሱ ጉባኤ የገቡት ቃል በተግባር ላይ እንዲያውሉ ይረዳቸዋል። የብሉምበርግ ድረገጽ ባወጣው መግለጫ እንደሚለው ብሉምበርግ የሚከፍሉት እስከ 15 ሚሊዮን ዶላር የሚሆነው ገንዘብ የተባበሩት መንግስታት ድርጅት ከዋሽንግተን ያገኘው የነበረውን ገንዘብ ይተካል። አሜሪካውያን ከታች ሆነው በመምራት ዩናይትድ ስቴትስ ፓሪስ ላይ ፈርመው የነበረውን ስምምነት በተግባር ላይ ያውላሉ። ዋሽንግተን ይህን ለማቆም ልታደርገው የሚችል ነገር የለም በማለት ብሉምበርግ አስገንዝበዋል። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት ብሉምበርግ የአሜሪካ ከተሞችና ክፍለ ግዛቶች እንዲሁም የንግድ ኩባንያዎች አሜሪካ የመርዛማ ጋዝ ልቀትን ለመገደብ የገባችውን ቃል ለማክበር የሚያስችል እቅድ ለተባበሩት መንግስታት ድርጅት ለማቅረብ የሚደረገውን ጥረት እያስተባበሩ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ሰምበሬ የራዲዮ መጽሔት የመክፈቻ ዜማ ነው። ሰምበሮ ግን
እንደ ሌሎች የኪነ ጥበብ ስራዎች ሁሉ ለሰሚ የተተወ ይመስለናል።
እንዳረዳዳችን ይያልክ ነው እንግዲህ አይደል?
ትክክል ነው። አዲሱ ወዲሁም ደግሞ ዛሬ ብዙ ወጎች ብዙ ጨዋታዎች አሉ አይደል?
አዎ አሉላ። ራዲዮ መጽሔት ቃና የተቃኘው አንዱን እናስቀድማ። ቴዲ አፍሮ ረጅሙን ቀጠሮ ግጥም የገጠሙ እንዳይመስልህ። ቴዲ አፍሮ ረጅሙን ቀጠሮ አክብሮ ረዘም ላለ ወግ ዛሬ ተገኝቷል። አድማጮች፣
አሁን ስቱዲዮ 53 ከአሜሪካ ድምፅ የቴሌቪዥን ስቱዲዮ አንዱ መሆኑ ነው።
ስለ ህይወት፣ ስለ ሙዚቃ እና
ወዲሁም ወዲህ ወደ ዩናይት ስቴትስ ለመጣበት ሽልማት ያወጋናል። ቴዲ ጋር ከመድረሳችን በፊት ይሄና ተወድ ሚቀድም ይመስለኛል
ይችላል። ይሄን ያምር መልከን ቴሌቪዥን ላይ ሲወጣ ይበላሽ ለምን ሆነ አላውቅም። አደጋ አይደለም።
ለረጅም ጊዜ የራዲዮ መጽሔትን የተከታተሉ አድማጮቻችን የአውስትራሊያን አድማጫችንን ጨምሮ ፎቶግራፋችሁን ለምን አታኖሩም፣ ድረገጻችሁ ላይ የምትታዩበት አጋጣሚ ለምን አይፈጠርም ይላሉ። በራዲዮ መጽሔት የሰራናቸው የቴሌቪዥን ፕሮግራሞች ብዙ አልነበሩም የተከታተሉ። ከሬዲዮ ማይክሮፎን ጀርባ ያለውን ሰው የማወቅ ፍላጎት ይኖራልና እንድናውቅ ድል ሰጠን ያሉበት ነበር። ዛሬ አንድ ሌላ ድል ይሰጣቸዋል ብዬ ነበር። ጠፍተሃል። አስተያየም
አንድ ሐሳብ ላቀርብ።
እሺ።
ቴዲ አፍሮ ላይ ያልተገኘሁት እንደምታውቀው በሌላ ስራ ተጠምጄ ነው። አንዳንድ ጊዜ ሁለታችንም የማናረግበት ጊዜ አለ ቃለ መጠይቅ። ቴሌቪዥኗ ላይ ብቀርብ ግን ደስ ይለኝ ነበር፣ ከአቅሜ በላይ ሆኖ ነው። ሌላው ግን አለመኖሬን ለአድማጭ ተናግሬያለሁ ከይቅርታ ጋር። ግን ባልኖርም ፎቶግራፌ የኔም ያንተም የቴዲም አብሮ እንዲወጣ ጠይቃለሁ።
ይሄ የሚያግባባ ይመስለኛል። ደግሞ ይቅርታ በመጠየቅ እናምናለንና ይቅርታውን ከአንተን ጀምር እንጂ ሌላ ቦታ እንወስደዋለን ዛሬ በስርጭታችን። ከቴዲ ጋር ወደምናደርገው ወግ እናምራ። እንግዲያው
ቀጥሉ።
ጤና ይስጥልን ተመልካቾቻችን። ቴዲ አፍሮ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮአችን ይገኛል። ቴዲ እንኳን ደህና መጣ።
እንኳን ደህና ቆየኝ።
የሰነበተ ቀጠሯችን ዛሬ የያዘ ይመስላል።
አዎ ይመስላል።
በቀደመ ፕሮግራማችን መጥፋትህን ስንናገር ነበር። የመጣህበት የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘ ኢትዮጵያ በተባለው የሽልማት ድርጅት ለውቅና ለክብር ከበቁ የዘንድሮ ተሸላሚዎች አንዱ ሆነ ነው። እንኳን ደስ ያለ።
እንኳን አብሮ ደስ ያለ።
ከሽልማት የሚከተል የተለየ ስሜት አለ? ስለ ሽልማቱ ምን ታውቅ ነበር?
በእውነት ለመናገር አላውቅም ነበረ። ባለፈው ጊዜ በስልክ ስናወራት እዚህ እንደሆነ አንተ ነህ እንደውም ያስረዳኸኝ። እና 20 ምናምን አመት ሆናቸዋል። ብዙ ሰዎችን የሚያበረታታ ሽልማት እንደሰጡም አወቅኩኝ። በእለቱም ደግሞ ያን ሁኔታ ሳይ ደስ አለኝ። ለምን በእኔ መሸለም ብቻ ሳይሆን እነዛ ወጣቶች ሁሉም ሲሸለሙ ለማበረታታት ሌሎችንም ደግሞ ለማነሳሳት ይረዳልና ቁም ነገረኛ ሰዎች ናቸው። ይሄን አይነት ሀሳብ ይዘው አገር ሳትወድ እንደዚህ አታረግም እና ጥሩ ስራ ነው እየሰሩ ያሉት። በዚህ አጋጣሚ ላመሰግናቸው እወዳለሁ። እግዚአብሔር ይስጥልኝ።
በሽልማቱ የተወሳውን የትውውቅ መንፈስ ለሰው የቀረበውን እንመለከታለን። የማይደፈሩ መንገዶችን የደፈረ በሚል ነበር አስተዋዋቂዋ የገለጸች መሪ ኮከብ። የጥቁር ሰው ስራ ህግን የወጣ ይመስላል። የቅርቡ ኢትዮጵያ የሚለውም ብዙዎችን ያነጋገረ የብዙዎችንም ቀልብ የሳበ መሆኑ ይታወቃል። የተዋወቅበትን ስሜት ኢትዮጵያውያን በውጭ ሀገር የሚኖሩ ለዚህ ሽልማት ያችሁና የተቀበሉ ሰዎች ያዩበትን ስሜት አየው?
ያው መቼም ታናሽን በዚህ መጠን ማሞገስና ማድነቅ ሲቻል በእኔ ቦታ ስትሆን ይከብዳል። የተሰሰተ ስሜት የለውም። ከፍጹም ቅንነት እና ከእውነተኛ ስሜት የወጣ ነውና ምናልባት ቢበዛብኝ የሆነ በእውነት በጣም አመሰግናቸዋለሁ። ልዩ ስሜት ነበረው። ዓለም ፀሐይ ማቀራረቧ ልዩ ነበረ። መቼም ስለ ራስ ሲወራ ትንሽ ኩብረ መባል ግን በጣም አመሰግናለሁ። በጣም በጣም በጣም
ቴዲ፣ ዋናውን ዜና እንዳይቀማ እሰጋለሁ። ትልቁ ለአንተ ለክብሩ መብቃት ከአዲስ አበባ ድረስ የመጣህበት ነውና ትልቅ ቦታ ይሰጠዋል። በእለቱ በዝግጅቱ ወቅት ዘግይተህ ነበር የደረስከው እና የናፈቁህን ያህል የጠበቁ ይመስላል ታዳሚዎቹ። ያም አነጋጋሪ ሆኖ ሰንብተዋል። ለምን ዘገየ?
በእውነት ለመናገር ከቨርጂኒያ ወደ ዲሲ ነበር የምንመጣው። ዲሲ ነው ሆቴላችን ያለው እና እዛ ሰዓት ላይ ከቨርጂኒያ ወደ ዲሲ መግቢያው የሞተር ሳይክል ፓሬድ የሚባል በብዙ ግሩፕ ሆነው የሚነዱ ሰዎች ረጅም ሰዓት ለሁለት ሰዓት ከአርባ ምናምን ደቂቃ እዛ ጋ ስታክ አርገን ነበር። ከዛ ወዲህ ነው እንግዲህ ቤት ገብተ ልብስ ቀይረን ለመምጣት በተቻለ መጠን የሞከር ነው። ያም ቢሆን ግን መቼም ያለውን እውነተኛ ምክንያት በታማኝነት ለመግለጽ ያህል እንጂ ይቅርታ ከመጠየቅ የሚያስቆም አይደለም። እና በዚህ አጋጣሚ በሁለት ከፍተኛ ይቅርታ ጠይቃለሁ። ሌላ ደግሞ እውነት ለመናገር በነበረኝ በተለመደው አካሄድ የፕሮግራሙ መጀመር የኔ ብቻ መምጣት እየጠበቀ እንደነበር አላሰብኩም፣ አላውቅም ነበር። ምክንያቱም ከተሸላሚዎቹ አንዱ እንደመሆነ የመጠን ሌሎቹ ሁኔታዎች የተካሄዱ በቢያንስ እንደርሳለን የሚል ሩጫ ነው ስናደርግ የነበረው። ግን ስንደርስ ደግሞ ለካ ፕሮግራሙ እንዲጀመርም የኛ መኖር ነበረበት። ይሄ ደግሞ መቼም ገምተህ በተረዳኸው መጠን ያጋጠመን ነገር ነው እና ያ ደግሞ ሁኔታ አሳዛኝ ነበር። እዚህ አጋጣሚ ሁሉንም ከልብ ይቅርታ እንጠይቃለን፣ ምንም እንኳን ከአቅም በላይ የሆነ ሁኔታ ቢሆንም። ሌላ ንግግር በማድረግበት ጊዜ በዚህ ለመጀመር ነበር ሀሳቤ።
ይቅርታ እንድጠይቅ
ተናግረን ነበር በዚህ ሁኔታ። ግን በእውነት ለመናገር ብቻ ከአቀማመጡ ጀምሮ እዛ ጋር በነጭ መብራት ረጅም ሰዓት እንደዚህ ቁጭ ብዬ አላውቅም። እና የስቴጅ ሾው ብትሆንም ልክ ንግግር ለማድረግ ከመውጣቴ በፊት እንደዛ ወጣቶች አነጋገር አስደስቶ የነበረ እነሱ ላይ ነበር ሀሳቤ። ያን ሀሳብ ለመግለጽ ነበር ያሰብኩት እና ስወጣ ሽልማቱም ሁኔታውም ሲፈጠር ያለው ሁኔታ እና በዛ ሁኔታ ነበር። እና በዚህ አጋጣሚ ይቅርታ እንጠይቃለን ሁሉም።
ይቅርታ እንግዲህ በያሉበት ለተመልካቾች ለታዳሚዎችም እንደደረሰ ተስፋ አደርጋለሁ። ቴዲ፣ ይሄ የብዙዎችን ቀልብ የሳበ እንደ ወትሮ ሌሎች ስራዎች ሁሉ ብዙዎችን ያነጋገረ ታላቅ ስራ ይዘመታል። አንዳንዶችም ከመምጣቱ በፊት ብዙ የተነጋገሩበት ነው። ግራ ቀኝ የየበኩላቸውን ሀሳቦች ሰንዝረዋል። በእኛም የሬዲዮ ፕሮግራም ሰፊ ቃለ ምልልስ ከጽዮን ግርማ ጋር አድርገሃል። ብዙ ስለ ሙዚቃ ባናወራም አንዳንድ ነጥቦችን እናነሳሳለን። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን?
ምክንያቱም ደጋግመን እንድናስብበት የሚገባ በጋራ ጉዟችን ላይ የገጠመ ችግር ነው ብዬ አስባለሁ። እና ይህንን አስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልንሰጠው ይገባል ብዬ አስባለሁ። ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም እንደ ትውልድም አካል ሁላችንም የሚያሳስበን ነገር ነው። ወደሚቀጥለው ነገር ለመሄድ መጀመሪያውን መጥራትና መሰራት ያለበት ነገር አለ እና ለዚህ ደግሞ የሁሉም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ታላላቆቻችን ሊያስቡበት የሚገባ እኛን መንገድና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። ከዚህ አንጻር ነው እንደዛ ማድረግ።
የአሳሳቢነቱን ቀዳሚነት ብዙዎች የሚስማሙ ይመስለኛል። በአገር ውስጥ ያሉ የፖለቲካ ልዩነቶች፣ አወዛጋቢ ሁኔታዎች፣ መልካም ያልሆኑ ሁኔታዎች እንዳይፈጠሩ ያደርጋል የሚለው ስጋት በብዙዎች ያድራል። በሀገር ውስጥ ተቀስቅሶ የነበሩ ቀውሶችም የቅርብ ጊዜ ትውስታዎች ናቸው እና ያን ስጋት ብዙዎች ሊጋሩ ይችላሉ። የታሪክ ንባብክን ታሪክ እንደ ጸሐፊውም የሚወሰድበት እንደ ፍላጎት ማስፈጸሚያም የሚወሰድበት ጊዜ አለ እና ያንተ በታሪክ የምታነሳቸው ባለ ታሪኮቻችንን ጨምሮ አጉልተህ የምታወጣቸውን በሌላ አይን ወይም ባለመስማማት የሚመለከቱ ወገኖች መኖራቸው የአደባባይ ጉዳይ ነው እና እሱን እንዴት ትመለከታለህ?
በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል። እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት ነው፣ አንድም ደግሞ መረዳት ካለመፈለግ ነው። ይህ ግን ለምን ሆነ አይባልም፣ ሆኗል። እንዴት መሆን አለበት ነው። ምን ይሻላል? እንዴት ብናረግ ይሻላል?
በጥበብ ስራዎች መነጋገር ይቻላል ብለህ ታምናለህ?
ጥበብ ስራዎች መነጋገር ይቻላል። ጥበብ ትልቅ መሳሪያ ነው፣ ኪነ ጥበብ። እና እንዳጋጣሚ ደግሞ እኔም በዚህ ሙያ ውስጥ ስላለሁኝ ስለተፈጠርኩኝ የተቻለ መጠን ያን ስሜት ለማሳደር ነው የሞከርኩት።
ቀደም ብዬ የጠቀስኩት የኢትዮጵያዊነት ጉዳይ በብዙ ስራዎችህ፣ በቀደሙ አልበሞችህ ተመላልሶ ተነስቷል። በተለያየ መንገድ በተለያየ ሁኔታ አሁን በገለጽከው ጥልቅ ስሜት ይነሳል። ኢትዮጵያዊነት ላንተ ምንድን ነው?
ማንነት ነው ለኔ ኢትዮጵያዊነት። እንደዚህ በእውነት ስብስብ ያለ ጥያቄ ላይ ጠየቀኝ። መቼ እንዴት በብዙ ነገር ልትገልጸው ትችላለህ?
ምንድን ነው ቀድሞ የሚመጣልህ
ኢትዮጵያዊነት? ምን ይላል የጸጋዬ ገብረመድኅን ጴጥሮስ ያቺ ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጿት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ትዝታዎች ለግጥላሜ ትንሽ ግጦሽ ካናዳ ሳር ካናዳ ጫፍ ሳራ ጨዳ ከጅግራ ጋር መተሻሸት ከቆቅና ከምናምን ያሉ የልጅነታቸው በወንዙም በሽንተረሩም በቀበየውም ያለፉትን ሰብስበው ከተናገሩ ያቺ ነው ኢትዮጵያ ማለት ይላል። ይሄ ባንድ ግዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም አለ። እና ከዛው ለት ጋር እንድንገናኝ ስለፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል።
ባህሉን ወጉን የሚመለከተው
ይኖር ነው ነገር።
ቀይጥነታችንስ አሁን ያነሳሁን እንደ የህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። ማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን ቀኝቶችን መመልከታቸው አይቀርም። እንደ ማን ነው የሚባለው ሰው እኔ ለራሴ ማንነትን የምገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች ብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደመኖራቸው ወጥ ለመሆን አለመቻሉ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ ምን እንዲወስድ ልትፈልጋለህ አንተ የብዙዎች ነው ብለህ የምትገልጸው ነገር?
አሁን እንግዲህ ቀይጥ ነገር እኮ በጣም ተቃሚ ነው። ያልተቀየጠና ያልተላከለ ነገር የለም ባለው እንደውም እንግዲህ አሁን እናንተ በመስኖርበት አገር የብዙ ቋንቋዎች የብዙ ሰዎች የብዙ አገር ሰዎች ተሰብስቦ ደግሞ ይሄንን ያለ አገር መፍጠርም ይቻላል። እኛ ደግሞ ላለብን ያለን አገር በዛ ቦታ ላይ በተወለድንበት ቦታ ይሄን ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን ያበላሸ ነው ሄድን እንጂ እኮ ነበር አሁንም አለ እና ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያመራ ትልቁ ስልጣኔ ለኔ የሰው ልጅ ሲከባበር አንዱ ያንዱን መብት ሲያከብር በዚህ መንገድ ይገለጻል። መጀመሪያው ስልጣኔ እሱ ነው ለኔ እና የብዙ ስብጥር ውጤት ነው ሁላችንም። ወርደን መቼም ከዚህ ተወለድኩ አንባባልም። የምናውቀው ነገር ነው። በቀያችንም የኖርነው በዚህ መንገድ ነው። ጠቃሚ ነገር ነው።
እሱን መንገድ ለሚመርጡስ የግድ አንድ መንገድ አይሆን ይችላል።
እንግዲህ እሱን መንገድ የሚመርጡ ሰዎች እንዳስተሰባቸው ነው። ላይዋጥላቸው የሚችሉ ሰዎች አሉ። መከባበር ማለት እነሱን ማሳብ ማክበር ነው እንዳሳብ። ግን ዋስትና ያለው ሀገር ያስፈልገናል አሁን። ምክንያቱም ህልውናችን ስለሆነ በዚህ ጉዳይ ላይ ብዙ ነገር እኮ እንዴ ዛሬ አይደለም ኢትዮጵያ የተጀመረው የነበርንበት ነው። ሁላችንም የሁሉም ነገር ቀይጥ ሁላችንም እና የተዋበ ሀገር ተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። እዛው መልሶ ይዘን ነገር ላይ መሄድ ይሄ ፋላቀርነት ነው እና መሰልጠን አለብን መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላል። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ የምግብ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ በፍልስፍናም በአይምሮንም የተሰጠውን ጭንቅላት ተጠቅሞ ብዙ ነገር ለመራመድ አይችልም። እዛ ጋር ያለ ነው እና ምን እንደሚያስቡ ደግሞ ወደን ሊያስቡበት ይገባል። ሁሉም ወገኖች በአይምሮም በአስተሳሰብም ልዕልና መራመድ አለብን። ተመልሰን እዛው መርገጥ የለም። ብዙ ነገር አጥብተን ኩይ ሰራ ነው ነገር ነው እንደገና እየተናደን እንደገና እዛው መሄድ ይልቅ አይደለም።
አስተሳሰብን ስለማራመድም ነፃ ስለመሆንም የሚመለከቱ ጭብጦች ነው ያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብለሃል። ሰዎች ነፃነታቸውን ወይም ደረሰብን የሚሉትን በደል ለመገለጫነት የሚጠቀሙ ይመስላል የጥበብ ስራዎችን ያንተን ስራዎች አቀባበሉ በጣም ይጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው ይመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል።
አሎላ ከቴዲ አፍሮ ጋር ስቱዲዮ ውስጥ ያረጋችሁት ወጋል ተቋጨም በጥያቄ ነው አንጠልጥረን ያዝ ነው በኋላ ተመለሳላችሁ
ቆየት ብለን እንመለስ። አዲሱ ብዙ ሌሎች ነገሮች እናነሳቸው አሉ። ባይሆን ከቴዲ ዝግጅት በኋላ መልሰን ከመቋጨታችን በፊት እንድናወጋ ፈልጋለሁ። እንዳልከው ግን ወደ ኋላ ይመለሳል።
Vamos, yo soy Carmen. Aquí
ቀደም ብለን በመግቢያችን ካስተዋወቅናቸው ሶስት እንግዶች ጋር የምናደርገው ቆይታ ነው ተከታዩ።
አቶ አክሊሉ ደምሴና አቶ ተስፋዬ ኃይሌ መስራች የቦርድ አባላት ናቸው።
እንዲሁም አቶ ብንያም ሙርጌታ ከድርጅቱ አዳዲስ ተተኪ የአመራር አባላት ወጣቶችም አንዱ ነው።
ድርጅቱ የዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው ምህጻረ ቃል ሲድ
ማህበረ ግዩራን ዘረ ኢትዮጵያ ነው።
የማለዳ ጅማሮውን ዛሬ የደረሰበትንና ብሎም ያለፉትን 25 አመታት ጉዞውን መለስ ብለን መልከት እናደርጋለን።
የነገ መንገዶቹንና አቅጣጫውንም ጨምረው ያወጉናል።
ባለፈው ሐሙስ የባህልና ማህበረሰብ ዝግጅታችን ከውይይታችን የመጀመሪያውን ምጥን ክፍል አቀረብን ነበር። የምሽቱም ልባት ካደረግንበት የሚጀምር ይሆናል። ያን የቀደመ ከጓደኛሞች ማህበርን በለው ጓደኞች ከ25 አመት በፊት ተሰባስባችሁ ያደረጋችሁት አሁን ይሄን የሚያክል የብዙዎችን ቀልብ የሳበ ብዙዎችም የኔ ነው የሚሉት ድርጅት እስከ መሆን የደረሰበት እናቱ ቢኒያም ቃል እንደገቡ ተስፋም እንዳደረጉት ይዘልቃል ብዬ አስባለሁ። ግን መልቀቅ ቀላል ነበር ወይ? መልቀቅ ሲባልም ኃላፊነቱን ይዞ መቆየትን ስለመምረጥ ወይም ስለመሄድም ብቻም አይደለም። ይሄ ኃላፊነት እንደውም ብዙ ሸክም ያለው እንደሆነ እንረዳለን። ብዙ አመታት ራችሁን ተከታትለናልና ነገር ግን አቅጣጫውን አለማወቅም አለ። ያመራሩን ቦታ ስትለቁ እጣፈንታውን የሚወስኑት እናቶ ቢኒያምና አጋሮቻቸው አሁን በዚህ መድረክ ያላገኘናቸው ሌሎች ወጣቶች ናቸው። እና የትም ሊሄ መቻሉን እንዴት ተቀበላችሁት?
ጥያቄ አብሬ ልጨምር። አቶ ፍሪዶ ነጥቦቹን እንዳይረሱ ያሉን ጥያቄ የተንደረደርክበት ጥያቄ ጥሩ ነው። መልቀቅ ቀላል ነው ወይ? ቀላል አይደለም። ሞቸገኛለሁ ሳትል እንዴት ይሆን ይሆን የሚል ስጋት አለያዛችሁም ወይ ከሚል አንጻር ይመስላል። አንቀቀላል ነው ያለውን ነጥቦችን ሳትረሳ
ከዛ ቀደም ባጭሩ ሲድ አላማ እሱ ነው እንግዲህ ሁሉንም ወደፊት የሚያራምድን። አንደኛ እኛ ሐሳባችን ለረጅም ጊዜ ነው የምናገብራቸው ተማሪዎች ለምሳሌ እዛ ስቴጅ ላይ ሲቀመጡ የሚጣለባቸውን አደራ እዛው ያዩታል ትልልቆቹን ሲያዩ። እነሱ ደግሞ ያንን አደራ የሚቀበሉ ናቸው። ግን ደግሞ እንግዶቻችን መካከል ደግሞ ከዛ በእድሜያቸው ያነሱ ተማሪዎች አሉ። እንግዲህ ሶስት ትውልድ እንበላቸው እናሳያቸው። እነዛን ተማሪዎች ሲያዩ በእነሱ ደግሞ ተስፋ የሚጠበቅባቸው ልጆች ሆነው ይመጣሉ። ዋናው የሲድ አላማ ረዥም ነው። እነዚህ ልጆች ምንም እንኳን አሜሪካ ሀገር የተወለዱ ቢሆኑም በብዛት የዛሬ 20-30 ዓመት ትልቅ ደረጃ ላይ የሚደርሱ ናቸው። እዛ ደረጃ ላይ በሚደርሱበት ጊዜ አንደኛ የተወለዱበት ሀገር አሜሪካን በደንበኛ አድርገው መርዳት ይኖርባቸዋል። ያንን በዚህ ማሩታል። ሁለተኛ ነገር ከየት እንደመጡ ስለሚያውቁ ኢትዮጵያን የሚረዳ ነገር ሁሉ ባለስልጣን በሆኑበት ጊዜ እንደሚረዱ ተስፋ ያደረግን ነው። ሶስተኛ ነገር ደግሞ አንዳንዶቹ አቶ ተስፋዬ ቀደም እንዳለው ብዙ አስተዋጽኦ ያደረጉ መቼም ብዙ ሰዎች በአንድ ጊዜ ማክበር ባንችልም አንዳንዶቹ አንሟቸው የሆኑትን አስተዋሰን እናከብራለን። ማህበረ ግዩራን ወይንም ሲድ የሚባለው ድርጅት ሲቋቋም ዳያስፖራ የሚባለው the society of ethiopians establishing the diaspora emilio yachid qalwa basid mekniyat buzu sewoch yimetekam jemro ahon andandochu giyuranim kemalet sidim bilo menager mifelugo sewoch yallu ahon melqek yallachun official mekemecha melqek kebad aidellem o ihe baafrikan ager ust betilulqochu presidentochim emittayi no buzu gize sultan yaze sew melqek ayfelgim enya gin alamaw esketetbeke dres andenya መስራቾቹ የኛ ባዮሎ እንደሚናገረው መስራቾቹ ፐርማነንት ሜምበርስ ናቸው ይላል። ከኋላ ሆነን ሁልጊዜ ወጣቶቹን ጋይዳንስ እንሰጣለን። ወጣቶቹ ደግሞ አሁን አቶ ቢኒያም እንዳለው በጣም ቀልጣፋ የሆኑና አደራ ተቀባዮች ናቸው። ትልቅ ውይይት ከተደረገ በኋላ ነው የተመረጡትና አንድ ሰው የሚወደውን ነገር ሂዱ ወይንም ነጻነት እንሰጣቸዋለን ሲል በጣም አሁን ልጆቻችን እንወዳቸዋለን ወልደናቸዋል አድገዋል ግን ሂዱ ራሳቸውን ቻሉ ማለት ደግሞ ከመውደድ የተፈጠረ ነገር ስለሆነ እኛ ይሄንን ስልጣናችንን ለቀን መሄድ ምንም አይከብደንም ምክንያቱም በልጆቹ እንተማመናለንና።
እሺ ተስፋዬ አሳባለሁ።
ወንድም አክሊሉ በተናገረው ላይ መደመር ምፈልገው ብዙዎቹ ወጣት ልጆች ወደ ሲድ ቦርድ የመረመልናቸው በሲድ ኢንቫይሮንመንት ውስጥ ያደጉ ናቸው። ከልጅነታቸው ጀምረው ከወላጆቻቸው ጋራ በመምጣት ፍቅር ያደረባቸው ለመስራት የጓጉ መሆናቸውን አይተን ምንም ይሁን ካለን እነሱን بنናስቀምጥም ምን ጊዜም ከኋላቸው አለን። መስራች እንደመሆናችን መጠን ምንጊዜም የቦርዱ አባሎች ናቸው። ስለዚህ አንደኛ ለኛ ትልቅ ኮንፊደንስ የሚሰጠን ወጣቶቹ የሚያስተማምን ጉጉት አላቸው ለማገልገል። ደሞ ባየናቸው ሁኔታ ውስጥ በእውነቱ በጣም የሚያኮሩ ናቸው። ያንዳንዳቸው ከሚያስደስተኝ ነገሮች እንዲህ ሰዎችን ከማክበር ብዙ ጊዜ ሪኮግኒሽን የማያገኙትን ሰዎች አውጥተን ስናከብር እሱ ሲያስደስተኝ ደግሞ በሲድ ኢንቫይሮንመንት ውስጥ ያደጉ ልጆች አሁን ስልጣን ይዘው በሚያደርጉት ስራቸው በጣም የሚያኮሩን ሆኖ ስላገኘናቸው ጭንቃሌ ደምር ብዬ ነው።
ከዚህ ከዚህ አንፃር መልቀጣ አትፈራም እንተማመንባቸዋለን ነው ያው አቶ ፍሉም ያሉት ተስፋ የሚያል።
አዲሱ ምናልባት ወደ መድረኩ ብንመለስ ያለፈው ሳምንት እሁድ የተካሄደ ዝግጅት እንደመሆኑ ትኩስነቱ ስሜቱ አነጋጋሪነቱ አሁንም እንዳለ ነውና አንዳንድ ከመድረኩ የነበሩ ሁኔታዎችን እናነሳለን። እስኪ ቀጥታ ወደ መድረኩ የሚመለሰን ከተሸላሚዎቹ አንዳቸውን የሚገልጽ ድምጽ እንስማ።
የሚቀጥለው ተሸላሚያችን ቻንስለር ለመን ሲታይ ነው። የተደናቂው ገጣሚ አስደናቂ ታሪክ የሚጀምረው ገና በ1966 በእናቱ ማህፀን ሆኖ እንግሊዝ ሀገር ሲገባ ነው። ለተወሰነ ጊዜ በማንነት ጥያቄ ቢንገላታ ራሱን ከፈተና ፈቅቆና አላቆ ይህችን ምድር መልሶ በብዕሩ የፈተናት የተዋጣላት ገጣሚና ጸሐፊ ነው።
የማንቸስተሩን ቻንስለር ባለቅኔውን በቢቢሲ ቴሌቪዥን ፕሮግራሞች ትልልቅ ስራዎቹ ይታወቃል። ሌሎች መድረኮች ላይ ባቀረባቸው ንግግሮችም መድረኩን በርግጥ የጥበብ ገጽታ የሰጠው ነው። ንግግሩ በ17 ዓመቴ ኢትዮጵያን በ9 ዓመቴ ጥቁርነቴን አወቅኩ ይላል። በጥምዝማዛ መንገዶች ያለፈው ለምን የስብጥሩን ሁኔታ ያሳያል። ገጣሚ አለ፣ የሙዚቃ ሰው አለ፣ የሳይንስና የምርምር ሰው አለ፣ እንዲሁም ደግሞ የመንፈሳዊ አባት አሉ ለደሃ ለተጎዱ የቆሙ። እስኪ ባጭሩ ሰብሰብ አድርገን መግለጽ ብንችል አቶ አክሊሉ ድሩን ለርሶለስ
መጀመሪያ ምናልባት ቻንስለር ለመን ለተጠቀሰ መስለሱ ልናገር። ቻንስለር ለመን በገራችን እንደሚባለው ለጉዲፈቻ ተሰጥቶ እናትና አባት የሌለው የነበረ ሰው ግዜ ካለፈ በኋላ እኔ ማን ነኝ የሚለውን ጥያቄ ከመጣ በኋላ ራሱን ፈልጎ ያገኘና እንደውም የራሱን እናትና አባት ፈልጎ ከማግኘቱ ሌላቸው ልጆች ተስፋ እንዳይቆርጡ የሚያደርግ በጣም ትልቅ አስተዋጽኦ ነው የሚያስተምረን። ከምንም ተነስቶ የአንድ ትልቅ ዩኒቨርሲቲ ቻንስለር መሆን ቀላል ነገር አይደለም እና በቀላል መታየት የለበትምና በጣም ምናደንቀው ነው። ስለሌሎቹ ለመናገር ይሃል ከአባ ከፍ ያለውን ጀምር እንደጋጣሚ በአሜሪካን ኤምባሲ በኩል የቪዛ ችግር ስለደረሰባቸው ሳይመጡ ቀርተው እሳቸው ወክሎ የመጡ ሰው አለ። እሳቸው በየመንገዱ ላይ የተጣሉ ኢትዮጵያውያን ትንንሾች ልጆች እና አባት የሌላቸውን ያመሮ ድክመት ያለባቸውን ሰዎች ሰብስበው እኔ ራሴ እጄ ባለፈው መጋቢት እጄ አይቻቸዋለሁ። ብዙዎችን በሺ የሚቆጠሩ ያስተዳደሩ ያሉ ናቸው። እሳቸውም ባይኖሩም ለሉበት ተከብረዋል። ወደፊትም ደግሞ እንደዚሁ ከእሳቸው ጋር ያለን ርዳታ እንቀጥላለን። ከዛ ቀጥሎ እዚሁ እናንተ አካባቢ ያሉት ዶክተር አምባቸው ረታ ባለፈው 30 አመታት ከ1.6 ሚሊዮን በላይ ለአካባቢውና ለኢትዮጵያ ልዩ ልዩ ለሆኑ ኮሚኒቲዎች በየወሩ 4000 የአሜሪካን ብር እየሰጡ ለ30 አመት የራሳቸውን ሙያ በመጠቀም የታመመውን በማከም ሌሎች ችግር የደረሰባቸውን አፓርትመንት በመስጠት እንደዚህ የመሳሰለ ትልቅ አስተዋጽኦ ያደረጉና ምናልባትም እንደው እዚሁ ግብዣው ላይ ከ120 በላይ የሚሆኑ ዶክተሮች መጥተው ከዛም ዶክተር ማይገነት በተለይ ለሴቶች መብት ተከራካሪ የነበሩ በእውቀታቸውም ጥልቀት ያላቸው ጻፊና ብዙ ጊዜ ለዲሞክራሲ ለሰላምና ለሰው መብት ተከራካሪ የነበሩ ባጭር የተቀጩ በመሆናቸው እሳቸውን ማስተዋወስ ለሚገባን እሳቸውንም አድርገናል። ቴዎድሮስ ካሳውን ቴዲ አፍሮ ተብሎ የሚጠራው በጣም ዝነኛ የሆነው ወጣት ሙዚቀኛ መቼም እኛ ኢትዮጵያን ስን በመናከብረው ጊዜ የኛ የታሪካችን ማህደር ማንነታችንን ጀግንነታችንን ነጻነታችንን ብስል በሆነ ቋንቋ በሙዚቃው ታላላቆችንም ሆነ ወጣቶችን ያነሳሳ አገር ወዳድ እንዲሆኑ ሃይማኖታቸውንም እንደተናገረው እንዲያጠነክሩ በእያሉበት ማንኛውም ሃይማኖት ቢሆናቸው እና እግዚአብሔርን እንዲያምኑ የሚያደርግና የኢትዮጵያን ታሪክ በቀላል መንገድ በሙዚቃ ያስደሰተን በመሆኑ ብዙ ደጋፊ ስላሉት ነው። ከዛም ቀጥሎ ሌላ እንደዚሁ ተመሳሳይ ስም ያለው ቴዲ አለማየሁ የሚባል ከሎስ አንጀለስ ዶክተርስ ፎር አፍሪካ የሚባል ድርጅት በመፈጥሮ ኢትዮጵያንም እንደዚህ ሜዲካል ኢኩፕመንት የመሳሰሉትን ቁሳቁስ ነገሮች ከሌሎች ጋር በመተባበር የረዳና አፍሪካን ከፍ አድርጎ ያዘና ከኢትዮጵያ ወጥቶ አፍሪካን እንደ አንድ ኮንቲነንት አድርገን ያዝ በማለት በልዩ ልዩ አፍሪካ አገሮች ውስጥ እየተዛወረ አንዳንድ እርዳታ የሚያደርግ ገና ወጣት ነው። ግን ፕሬዚዳንት ኦባማ የኖቤል ፕራይስ ሲያገኙ አይ ኮንሲደር ዚስ አ ኮል ቱ አክሽን እንዳሉት አይዞህ እንግዲህ በአለምከው ነገር ግፋበት እና አትቁም ለማለት የተሰጠው ነው። ቀጥሎም ዶክተር ዛኪ ሸሪፍ የሚባል ሳይንቲስት ወይም ሜዲካል ዶክተር በተለይ በካንሰር ሪሰርች ውስጥ የታወቀና በአካባቢውም ደግሞ ከሙስሊም ኮሚኒቲ የመጣ ነው። እርቅን የሚፈልግ ሰላምን ይኖር የሚጥርና በኮሚኒቲ ውስጥ ብዙ ነገር የሚሰራ በ14 አመቱ ከኢትዮጵያ ስኮላርሺፕ አግኝቶ የመጀመሪያው የአላባማ ዩኒቨርሲቲ ተማሪ ሆኖ ገና በ14 አመቱ ነው የጀመረው ኮሌጅ። እዚህ መጥቶ በጣም ጥልቅ ያለው ሰው ነው። ያው በንግግሩም ላይ እንዳያችሁት የሰጠውን ምክር ሰምተናል። በመጨረሻውም ደግሞ አርቲስቱ መሐመድ አህመድ ነው። መቼም አንቱ መባል የሚገባው ነው፣ ግን አንተ ይያልን ስላደግን ፍቅራችንን እንገልጽለታለን። እሱ እንግዲህ ያለፈውን ጄኔሬሽን ከሚመጣው ጋራ ያልተፋቀሩትን የሚያፋቅር ዘፈን፣ የተፋቀሩትን የሚያጠናክር ዘፈን የሰጠና ጀግንነታችንን እንደዚሁም እንደ ቴዲ አፍሮ ማንነታችንን እያንጸባረቀ ከ50 አመት በላይ ኢትዮጵያና ኢትዮጵያውያንን ያገለገለ በጣም የምንወደውና የሚያፈቅረው እና በተለይ ደግሞ ትሁትነቱና ርህሩነቱ በፊቱ ላይ የሚታይና ራሱን ከፍ አድርጎ የማይ በመሆኑ የኢትዮጵያ ሕዝብ ምስጋና እንዲያቀርብለት በሕይወት እንዳለ እንዲደረግለት በማድረግ እሱንም አክብረናል።
ግሩም ነው።
አሁን 25 አመት ሙሉ ስትሰሩ እንዴት ነው የምትመርጡት እንግዶቹን አንልም። የዛሬ 20 አመት የሰራነውን አጥብ ነው የተመረጠ ጥያቄ ነው። በምርጫቸው ግን በየአመቱ የሚደረገው ምርጫ እርግጥ በድምጽ ብልጫ ነው የሚተላለፈው ውሳኔ። እንደው አቶ አክሊሉም አቶ ተስፋዬም ብንያም ደግሞ በውጭም ሆነ ታያዋለህ ሲድ እንዴት ከላይ መረጠ? የስካሁኑ ምርጫ 100% አመርቂ ነበር ለእናንተ? አቶ አክሊሉ መጀመር ይችላሉ። ስለ ተስፋዬ ወጣቱም ይመልስ ይችላል።
ሁልጊዜ ምንስማማበት ከሆነ 100% ይሆናል። ዋናው ነገር ለእያንዳንዱ ተመራጭ ከአንድ እስከ 10 ነጥብ እንሰጠዋለን። ቦርድ አባሎች ይሄን ሰውዬ 10 እሰጠዋለሁ ይላል። ለምሳሌ ማህሙድ አህመድን 10 እሰጣለሁ አንዱ ካለ አንዱ ደግሞ 9 አንዱ 8 ሊሰጠው ይችላል። ሌላው ደግሞ ሌላው 10 ሰጥቶ ለዚህኛው 8 ሊሰጥ ይችላል። ያንን ስንደምረው ከፍ ያለውን ውጤት ከፍተኛ ባህል ያገኘውን አሃያ ሰው ረዘሜ ተሰጥቶን ከሆነ 5-6 ከሆነ ምናከብረው
የሚቀሩ ይኖራሉ።
በዛ ቁጥሩ ይነግረናል እና የቦርዱ አባል ተከራክሮ ነው እንግዲህ እዛ ላይ የሚደርሰው። እያንዳንዳችን እያንዳንዱን ተመራጭ ወስደን ለቦርዱ እናስረዳለን። የሚጠየቀውን ጥያቄ ለመመለስ እንጥራለን። ከዛ በኋላ ቦርዱ ይመርጣል። ዲሞክራሲ ስለሆነ የምትወደውም ሰው ባይመረጥ አንዴ ቦርዱ ብርጫ እንትን ካለ ዴሞክራሲ ስለሆነ በዛው ነው የምንሄድ።
አሰፋይ ነጥብ አለው። በጣም ጥሩ ጥያቄ ነው የጠየከው። እርግጥ በሚስጥር ነው ቦት የምናረጋው። የሚሰጠው በቦት ነው። ያ ምርጫ ከተደረገ በኋላ ሁላችንም ውስታን ቢሃይንድ ባንድ ላይ
ባንድ ድምጽ ይሆናል።
ባንድ ድምጽ ይሆናል
የምታጸድቀው።
ግን የሚገባበት ነገር በሙሉ በእውነቱ ቀላል አይደለም። ምክንያቱም እያንዳንዱ ለዚህ ድርጅት ትልቅ ፍቅር ስላለው ነው እንዲዘልቅም ስለምን
ጅስላውጣን። አንድ ነጥብ ለመጨፍ እኔ ለመጀመሪያ ጊዜ በዚህ አመት ነው በመርጫው
የተሳተፍኩት።
አዎ የሚከበሩ ሰዎች በመምረጥ የተሳተፍኩት። ስለዚህ የመጀመሪያ አመቴም ቢሆን ሂደቱ ግን ያው እስከዛሬ ድረስ የነበረውን ሂደት ነው ተከትሎ የተደረገው። ቁጭት የላችሁም ወይ የሚለው እውነት አንድ ቁጭት ያለኝ እኔ ኢትዮጵያ የጀግኖች ደሃ አይደለችም። ብዙ የሚከበሩ ሰዎች አሉና ቁጭት ከሆነ የሚሆነው ብዙ ሰው ማክበር አለመቻል አንችልም። እስከዛሬ ተመረጡት ከ1993 ጀምሮ እስካሁን እስከ 2017 ስማቸውን ብንከታተለው በጣም 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 ለኢትዮጵያ ከፍ ያለ አስተዋጽኦ ያበረከቱ ህብረተሰቡ የሚያምንባቸው አንገት የማያስደፉ እና በርካታ ስራ ይሰሩ ናቸውና በዛ በኩል ምንም ቁጭት የለብንም። ግን ቁጥሩ ማነሱ ካለ ነው በስተቀር።
ይሄ ምናልባትም በቀጣዩ ተከታዩ ጥያቄ ይወስዳል። በዚያ የማለዳ እድሜው ሲድ ገና ዳዴ ያለ ባለበት በ1992 እንደ አውሮፓውያን የዘመን አቆጣጠር የመጀመሪያውን ክብረ በዓላችሁን ስታደርጉ ታዳሚዎቻችሁን ከግምት ካስገባን 35 ሰዎች እንደነበሩ ጠቁማቸዋል። አንድ ታሪኩን በሚገልጽ ጽሑፍ ላይ ተመለከትኩት። በዚያ ጊዜ አልነበርኩም። ምናልባት የሽልማቱም ደረጃ ይዘቱም ጓደኛሞች ቀደም ብለን እንዳስተዋወቁ ነው የጀመሩት በቅንነት እናድርግ ከሚለው በቀር አቅም በሌለበት ሰዓት ስለነበረ እስኪ አስታውሱን ማን ለውቅና በቃ በሂደት የነበሩትን የሚታወቁ ሰዎችን አንድ አምስቱን ብናስታውስ። የመጀመሪያውን ግን ካስታወሳችሁ
የመጀመሪያው አንዱ አንጋፋው እዚሁ ስላለ እኔ ልናገርለት ራሱን ማስተዋወቅ ላይፈልግ ይችላልና እኛ ጓደኛሞቹ ተሰብስበን የመጀመሪያውን ሲድን ለማክበር ስንፈልግ መጀመሪያችን ስለሆነ አቶ ተስፋዬ ኃይሌ እዚህ ብዙ ጊዜ ቆየ ነው ባጼ ኃይለ ስላሴ ጊዜ መጣ ነው። ከዛ መጥቶ ብዙ ሰዎች ዘመዶቹንም ሆነ ራቅ ያሉ ዘመዶችን እዚህ ሀገር እንዲመጡ አድርጎ ብዙ ትልቅ ደረጃ ላይ የደረሱ ሰዎች ነበሩ። በዛን ጊዜም እንኳን እሱን ለምን አናከብረውም? ራስን ከቤተሰብ ጀምረን ያም ተቀባይነት ካለው ወደ ሌላ እንሄዳለን ተባለ። እንደጋጥም ሆኖ የኔ ልጅ ደግሞ 8ኛ ክፍል ተማሪ ነበረች። ገና ማሁንም ታያታላችሁ ተማሪዎች የምታስተዋወቀው ዶክተር መና ደምሴ ነች። በዛን ጊዜ 8ኛ ክፍል ሆና ከዛ በኋላ ከ12ኛ ክፍል ነው ያደረግነው።
ከሲድ ባለስልጣናት ጋር የጀመርነው ውይይት እንመለስበታለን።
Yeah.
ድንቅ ነው።
ሄሮም ነው።
አድማጮች አሁን የአዲስ አበባ መስኮት
ሊከፈት ነው። አዲስ ዛሬውን ዝግጅት አንተ ማስተዋወቅ ይኖርብህ ነው። ልክ
እኔ እስገባኝ ብለህ ነው። ንጉሴ እኮ የግዕዝ ችሎታዬን እየፈተነ ነው። ያ ካለዛ ይላል።
ወደማላውቀው ቋንቋ ወደማላውቀው ሀገር ልትወስደኝ ይመስለኛል።
በቃ ጥሩ ነው። እንደዚያ እኔ ደግሞ በአንተ ልዘምት። ንጉሴ በእኔ
ግን ራሴን ለመከላከል ያህል ለቋንቋው ያለኝን አክብሮትም ምናልባትም ስነጽሁፍ ሀብቱ የዳበረ የሆነውን ቋንቋ ጨርሶ አላውቅም ላለማለት ልብሳቸውን ይማርና የአዲስ አበባ ዩኒቨርሲቲ ፕሮፌሰር አምሳሉ አክሊሉ ወዲህ ወደ ዩናይት ስቴትስ በመጡበት ጊዜ አስተማሪያችን ሆነው ነበር። አንድ ሰሞን
ረስተኸው ማለት ነው።
የሩጫ ንባብ የሩጫ ትምህርትም ቢሆን የበለጠ ፍቅር እንዲያዝብን አድርገውን ነበር። እና እንዳልታለለ ሰው ለመሆን ሞክራለሁ። እንግዲህ ልከታተላቸው።
ያ ከለዚያዬ
አባባሉ ግዕዝ ይመስለኛል መቼም።
አዎና ከጥንትስ ለአማርኛ ግዕዝ ነው ዳኛ ይባላል።
ልክ ነህ ንጉሴ። ግዕዝን ይዞ መልካም ጉዞ ይባልስ የለ? ዚአ ከለዚአየ አልከኝ።
እንዴታ! አንተ ለእኔ እኔ ለአንተ ማለት እኮ ነው። ቀኑ እያለቀ ቢሆንም በግንቦት እንዲህ ሲከፈት የኔ መስኮት ስለ ግንቦት ጋብቻ አንዳንድ ነገር እንድንጫወት ፈልጌ ነው። ከዛ በፊት ግን በያዝነው ዓመት በአዲስ አበባ ከተማ ብቻ ከ16,000 በላይ ጋብቻ ተፈጽሟል። 1,230 ፍቺ ተከናውኗል። 52,300 ልጆች ተወልደዋል። እንዲሁም ደግሞ 1,322 ሰዎች ሞተዋል። ይህ እንግዲህ በስርዓት የተፈጸመው ማለት ነው።
ለመሆኑ ይህን መረጃ ከየት አገኘኸው ንጉሴ?
ከሬዲዮ
በእጄ። እስቲ እንግዲህ ስለ ግንቦት አንድ በለና።
ጋብቻ መልካም ነው በወርሃ ግንቦት፣ የሙሽሮቻችን ጥምረት ተራክቦት።
መልካም ነው። ቀጥል።
ቀጥላለሁ። ብዙ ጊዜ በወርሃ ግንቦት የሚፈጸም ጋብቻ ትክክል እንዳልሆነ ተደርጎ ሲነገር እንሰማለን። ምክንያት አለው። ሊቃውንቱ ደግሞ በግንቦት አትጋቡ ብሎ የከለከለ ማን ነው? የትኛውስ መጽሐፍ ነው? ብለው ይጠይቃሉ። በእርግጥ የቀድሞ አባቶች በግንቦት የቤት መሰረት አይጥሉም፣ አይመሰርቱም፣ ጨፈቃ እንጨት አይቆርጡም፣ ልጆቻቸውን አያጋቡም። የሰውን ባህሪ ከምድር ባህሪ ጋር ለማነጻጸርና ለማመሳሰል ያደረጉት ነው። ምድር የልምላሜንና የጠልን ወራት በየወቅታቸው እንደምትቀበል ሁሉ የድርቅንም ወራት እንዲሁ መቀበል ግዴታዋ ይሆናል። በመጋቢት የለመለመው በግንቦት ይደርቃል። በምድር ላይ የሚበቅሉት አዝርዕት፣ አትክልት የሚለመልሙበት፣ ፍሬ የሚያፈሩበት ወራት ተለይቶ ተሰጥቷቸዋል። በአንጻሩ ሰውም የሚመክንበት መካን ሆኖ የሚቆይበት ጊዜ አለው። ጠቢቡ ሰለሞን ቦ ጊዜ ለኩሉ ይል የለ። ጊዜው ሲደርስም ወልዶ ከብዶ ፍሬ አፍርቶ ይኖራል ማለት ነው። ስለዚህ ለምሳሌ እነ ሳራ እነ ኤልሳቤጥ መካኖች ናቸው። እነ ሳራ እነ ኤልሳቤጥ መካን የሆኑት ግን በግንቦት ስለተጋቡ አይደለም። ይህንን ልብ ማለት ያስፈልጋል። ስለዚህ ቀደም ሲል በፍትሐ ነገሥትም ሆነ ከዚያም በፊት በነበሩ የነቢያት የሐዋርያት እንዲሁም የሊቃውንት መጽሐፍት ላይ በግንቦት ጋብቻ አትፈጽሙ ብሎ የከለከለ የለም። ይሄ ልማደ ሀገር ነው፣ የሽማግሌዎች አባባል ነው። የከለከለ የሀገር ጨዋ እንጂ መጽሐፍት ወይም ሊቃውንት አይደሉም። በዚህ ጉዳይ ላይ እንግዲህ በሚቀጥለው 15 ቀን በሰፊው እንነጋገራለን። የዛሬውን ዝግጅቴን እንግዲህ በዚሁ ላብቃ። በነገራችን ላይ የረመዳን ጾም ከገባ ልክ ዛሬ 9ኛ ቀን ነው። የክርስትና እምነት ተከታዮች ደግሞ ዛሬ በዓለ 50 ነው ጰራቅሊጦስ፣ ነገ ደግሞ የሰኔ ጾም አርብ ሮብ የሚገባበት ነው እና ሁለቱ ተገጣጥሟል። ለሁለቱም አንጋፋ ሃይማኖቶች የእምነት ተከታዮች የጾሙ ወቅት የጤና፣ የሰላም፣ የብርታት፣ የጥንካሬ እንዲሆንላቸው እየተመኘሁ የዛሬ ዝግጅቴን በዚሁ ላብቃ።
አሉላ ከቴዲ ጋር እንደገና ስቱዲዮ ለመለሳችሁ ነው።
ግርም ነው። አዲሱ በፌስቡክ እና በድረገጻችን የሚከታተሉ አድማጮች የቴሌቪዥኑን ምስል ያገኛሉ። ሙሉ ዝግጅታችን እዛ ላይ አለ። የስቱዲዮ ሰዓታችን በቂ ሰዓት አልነበረንም ለኔና ለሱም ብቻ ሆኖ ስቱዲዮ የተያዘው ሰዓት በማዘጋጀቱ ግማሹን ሰዓት ወሰደ። የቀረውም ሰዓት ልናነሳ የምንችላቸው ነጥቦች ሳይቋጭ ነው። አንድ ነገር ግን ለአድማጮች ማስመር የምፈልገው እዛም ላይ ተቆም ማድረግ ያለው በቃለ ምልልሱ ቴዲን አግኝተህ ስለ ሙዚቃ ብዙ ማውራት ትችላለህ፣ ነገር ግን የቅርብ ጊዜ ትውስታ ነውና በሌላ የአሜሪካ ድምጽ ራዲዮ ፕሮግራም ጽዮን ግርማ ከኛ ቀድማ ከቀጠሯችን በኋላ አናግራው ስለነበር ይበልጡን የሚያወሩት በአዲሱ ስራው ላይ ስለነበር አልገፋውም ድግግሞሽ እንዳይሆን በሚል ጥያቄዎች ከማንሳት ተቆጥቤያለሁ። ታሪክና ፍልስፍና፣ የአገር ጉዳይ፣ ማንነት፣ ስለ ህይወት፣ ስለ ኢትዮጵያ ስለሚያነሳቸው ጭብጦች በስፋት እንወያይባቸዋለን። እንግዲህ ዛሬ ራዲዮ መጽሔት ሰዓት የፈቀደውን ያህል ገፋ እናደርጋለን። የቀረ ካለ አሳድረን በሌላ የራዲዮ መጽሔት እንመለስበታለን።
አስተሳሰብን ስለማራመድም ነጻ ስለመሆንም የሚመለከቱ ጭብጦች ነው ያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብለሃል። አቀባበሉ በጣም የጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው ይመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል። ሰዎች በሌላ መንገድ መግለጽ ያልቻሉትን ለመግለጽ ዜማውን የሚጠቀሙ ወይ ላይ የሚያደርጉት ይመስላል።
ለመጀመሪያ የምታደርገውን ነገር በጥራት አመጣጥነህ የምትፈልገውን ሀሳብ ምን ያህል ይገልጻል የሚለው ነገር ላይ ብዙ ጊዜ ታጠፋለህ። ከዛ በማንኛውም ሁኔታ ደግሞ መቼም አብዛኛው ሰው ሊቀበለው ይችላል እንጂ የማይወደው ደግሞ ክፍል ሊኖር ይችላል። ትልቁ ነጥብ አንድ የሚያደርግም ብዙ ነገሮች አሉ። እኔ አንድ ሰው ነኝ። ለምሳሌ በተለያየ ብሔር ቋንቋ ውስጥ እዛ ጋር ስትጫወት ሁሉም እኔ ነኝ ማለት ነው። እኛም እንደዛ ነን። የሚታይ ነገር ነው እኮ ያንን ነገር ነውና በዛ መጠን ነው ማየው።
እስቲ ፈታ ፈታ ወዳሉት እውነቶች እንምጣ። የአገር ጉዳይ፣ የታሪክ ጉዳይ ያነሳን ነውና ጠንከር ባለ ስሜት ከመነጋገር ገራገሩን እናውራ። ስለመነቃቃት የፍቅርን ያህል፣ የአንድነትን ያህል፣ የታሪክን ያህል ትዘምራለህ፣ በዘፈኖች ታንጸባርቃለህ። ወጣቶችን በቀናው መንገድ እንዲሄዱ ሰላም እንዲመጣ በብዙ ስራዎች ውስጥ ጎልቶ የሚሰሙ ድምጾች ናቸው። አንተ በምን ትነቃቃለህ? የሚያነቃቃ መንፈስ በምን መንገድ ይመጣል?
እኔ በፈጠራ ወቅት ነው የምትለኝ አይደለም? ምንም ጊዜም ጥሩ ነገር ሳስብ፣ ጥሩ ነገር ስሰማ ነው እንደውም የመስራት ፍላጎቴ የሚነሳው። ለምሳሌ ወይ ስልክ ደውሎ ከሌ ታመመ፣ ከሌ ሞተ፣ ወይ ደግሞ ጥሩ ያልሆነ ያ ኤነርጂው ይጋባባል ራሱ እና ያወርደኛል። ጥሩ በማሰብ ነው እንደው ትልቁ ሰው ጥሩ መንገድና ትልቁ መንገድ ብዬ ማስበው ትልቅ ኃይል ይሰጣል። እሱ በዛ መንገድ ነው ጥሩ ነገር ማሰብ፣ ጥሩ ነገር መጫወት፣ መነጋገር፣ ህይወትን መካፈል። ብቻችን አይደለም የምንኖረው ሁላችን እና በዚህ መንገድ ነው።
ቴዲን በድጋሚ ላመስግን። በስቱዲዮ መገኘት ብቻ ሳይሆን በቢሮአችን ተገኝቶ ከስራ ባልደረቦቻችን ጋር በጉጉት ይጠብቁት የነበሩትን ሰዎች አግኝቷል። በአጋጣሚ የአሜሪካ ድምጽ ስራ አስፈጻሚ ቢሮአችን ተገኝቶ ውይይት እናደርግ በነበረበት ሰዓት ላይ የተነሳችው አንዲት ደቂቃ ማትሞላ ፎቶግራፍ ፌስቡክ ላይ ተለቃ የብዙዎችን ጉጉት አንጸባርቃለችና አጋጣሚው የጥርፊያም ቢሆን ጥሩ ነበር።
ጀግናው ነው ያርስ ሲያዩት።
ሌላም ለሚቀጥለው ራዲዮ መጽሔት የምናቆየው ፕሮግራም ሊኖረን ነው።
ከፊድ ላይ ትንሽ ካሰማነው በስተቀር
ቀሪው
አዎ፣ ይሄኛውም ብዙ ቀጠሮ ተይዞለት የተገኘ ፕሮግራም በመሆኑ እና ብዙ ያደሩ ነገሮች አሉ።
ያደሩ ብዙ ዝግጅቶች አሉ። የሚበልጠውን ከሲድ የቀድሞና አዲሶቹ ተተኪ ባለስልጣናት ጋር ያደረግነውን ቃለ ምልልስ በድረገጻችንና በፌስቡክም እንዲያገኙት እናደርጋለን። እንግዲህ ብዙ ስራ ይጠብቃል።
መልካም ነው። ልክ ነው። ስራ ይጠብቀናል። ስለናት ምትሬ የአድማጮች ማስታወሻ ነው ሰዓቱ።
ባቀረብናቸው ዝግጅቶችም ሆኑ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ
እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። አሁን ወደ ማጠናቀቁ ልንሄድ ነው።
አሁን ኢትዮጵያ በተሰኘው የቴዲ አፍሮ ዜማ ነው የምንሰናበተው። Yeah.
አሁን የዜና ማጠቃለያ ይነበባል። የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ካለፉት 3 ወራት ወዲህ ብሪታንያ ላይ የተፈጸሙት 3 ያሽባሪዎች ጥቃቶች በከይሲው ጽንፈኛ የእስላማዊነት ርዕዮተ ዓለም የተሳሰሩ ናቸው ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አሽባሪነትን መታገል በሚመለከት ዓለም ፖለቲካዊ ትክክለኛነትን ማቆም አለበት ብለዋል። ለንደን ላይ የተፈጸመውን ጥቃት የአሜሪካ ፍርድ ቤቶች ከስድስት ዋና ዋና የሙስሊም ሀገሮች የሚጓዙ ሰዎች ወደ አሜሪካ እንዳይገቡ ያወጡትን እቅድ እንዲፈቅዱ ጥሪ ለማድረግ ተጠቅመውበታል። የጀርመን ቻንስለር አንገላ ሜርከል ለንደን ላይ የተፈጸሙ ጥቃት አሳዝኖኛል፣ አስገርሞኛልም ብለዋል። ድንበሮች ሳይገድቡን በሀዘንና በድንጋጤ አንድ ሆነናል፣ በቁርጠኝነትም እንደዚሁ ሲሉ ባወጡት መግለጫ ምላሽ ሰጥተዋል። አሜሪካዊ ቱጃር ማይክል ብሉምበርግ በዓለም ደረጃ ከፍተኛ የአካባቢ ጥራት ብክለት ከሚያደርሱ ሀገሮች አንዷ የሆነችው ዩናይትድ ስቴትስ በኦፊሴል ደረጃ ባይሆንም እንኳን አሜሪካ በፓሪሱ ጉባኤ ላይ የገባችው ቃል እንዲከበር ለማድረግ ቆርጠው ተነስተዋል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ዝግጅታችን መልሰን እስከምንገናኝ
በፕሮግራም አቀናባሪያችን ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደ ነን። በሚቀጥለው የራዲዮ መጽሔት እንመለሳለን። ለአሁኑ ግን
ሰላም ተራ
This program has come to you from the Voice of America, Washington.